የበጎ ሰው ሽልማት ትናንት እሁድ ባካሄደው ስነ ስርዓት የፊስቱላ ሆስፒታል መስራች የሆኑትን ዶክተር ካትሪን ሃምሌንን ጨምሮ የላቀ አስተዋጽኦ ላበረከቱ 11 ሰዎች እውቅና ሰጥቷል። እስክንድር ፍሬው ዘገባ ልኳል።
ዶክተር ኖራ ካትሪን
ተቋቋመ ባጭር ጊዜ ውስጥ እውቅናና ተቀባይነትን ያገኘው የበጎ ሰው ሽልማት ዘንድሮ መቅዱን በማስፋካት በየዘርፉ ጀግና ያላቸውን ሽልሟል። እውቅና የመስጠት ስነ ስርዓቱን አካሂዷል። ለኢትዮጵያ በጎ ያደረጉ የውጭ ሀገር ዜጎች በሚለው ዘርፍ ያሸነፉት አውስትራሊያዊቷ የፊስቱላ ሆስፒታል መስራች ዶክተር ካትሪን ሃምሊን ናቸው። ኢትዮጵያን አገራቸው ዜጎቿን ወገናቸው አድርገው ለረጅም ዓመታት በአዲስ አበባ የኖሩት ከ45000 በላይ ኢትዮጵያውያን ሴቶችም እንዲረዱ ያደረጉት ዶክተር ካትሪን በኢንተርኮንቲኔንታል ሆቴል ከተሰባሰበው ታዳሚ የጠበቃቸው ጭብጨባና አድናቆት ከፍተኛ ነበር። በልዩ ዘርፎች ያሸነፉ ሌሎች 10 ሰዎችም እንደዚሁ እውቅና ተሰጥቷቸዋል። በ15 ቋንቋዎች የተካሄደው የመሰረተ ትምህርት እንዲሳካ ያደረጉትን ጨምሮ በልዩ የመማር ማስተማር ሂደቶች አስተዋጽኦ ማድረጋቸው የተገለጸው ማሞ ከበደ ሸንቁጥ በመምህርነት ዘርፍ ተሸልመዋል። በማህበራዊ ጥናት ዘርፍ ታዋቂው የአዲስ አበባ ዩኒቨርሲቲ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ፣ በሳይንስ ዘርፍ ደግሞ ሲቪል መሐንዲሱ ኤሚሬተስ ፕሮፌሰር ንጉሴ ተበጀ የዘንድሮ ተሸላሚዎችን ተቀላቅለዋል። በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰርነት ያገለገሉት አንጋፋውና ሁለገቡ የጥበብ ሰው ተስፋዬ ገሰሰ በዘርፉ አሸናፊ ሆነዋል። በአድማጮች ዘንድ ከፍተኛ ተቀባይነት በነበረው የእሁድ ጠዋት የሬዲዮ ፕሮግራም ከ1973 እስከ 1977 ያደረገውን ከፍተኛ አስተዋጽኦ ጀምሮ ለግማሽ ምዕተ ዓመት በጋዜጠኝነትና በስነ ጽሑፍ ተወዳጅ ሥራዎችን ያበረከተው ንጉሴ አክሊሉ የጋዜጠኝነቱን ዘርፍ አሸንፏል።
ጋዜጠኛ ንጉሴ አክሊሉ።
ንጉሴ ከ1996 ዓ.ም ጀምሮ በዚሁ በአሜሪካ ድምጽ ሬዲዮ በተባባሪ አዘጋጅነት እየሰራ እንደሚገኝም በሰነ ስርዓቱ ላይ ተገልጿል። ከአገር አልፎ በዓለም ተወዳጅ ስም ያተረፉት የአፍሪካ ስፖርት ተመልካች በፍቅር የሚያነሳቸው ሞሮኮ ስታዲየም የሰየመችላቸው የኢትዮጵያ ስፖርት አባት ይርነቃቸው ተሰማ የአመቱ ልዩ ተሸላሚ ሆነው ተመርጠዋል። በሌሎች ዘርፎችም እንደዚሁ ከቀረቡት እጩዎች መካከል አሸናፊ ለሆኑት እውቅና ተሰጥቷል። በታዋቂው ጸሐፊ ዲያቆን ዳንኤል ክብረት አስተባባሪነትና በሌሎችም በጎ ፈቃደኞች ተነሳሽነት ከጥቂት ዓመታት በፊት የተጀመረው ሽልማት እነሆ ዘንድሮም ቀጥሏል። የተለያዩ ተሞክሮችን ለሚጠቅሱ አንዳንድ ወገኖች ይህ በራሱ ትልቅ ስኬት ነው፣ አስቸጋሪ ፈተናዎችን ተቋቁሞ እያለፈ ያለ። ዲያቆን ዳንኤል ክብረት ይህንን ያብራራል።
አንዱ ደጋፊዎች በኋላ ነው ሰዎች እየገባቸው መደገፍ የጀመሩት እንጂ እንዲህ አይነት ዝግጅቶችን የሚደግፉ ሰዎች ማለት በጣም ከባድ። ሁለተኛ የኛ ሀገር የመዋቅራዊ አሰራር በጣም እንዲህ ያሉ ነገሮች በጣም ፈታኝ። ሶስተኛ ራሱ ባህሉ አንዳንዴ የማክበር ባህል ስለሌለን የሚከብሩ ሰዎች ትንሽ አርቲስት ወይም ስፖርተኛ ካልሆነ በስተቀር ሌሎችን ለማግኘት ራሱ አትችል፣ ሰውም አያውቃቸው፣
ሚዲያውም እነሱ ላይ ስለሚያተኩር።
አዎ እነዚህ አሁን ሳይንቲስቶች ሌሎቹ ከየት ታገኛቸዋል? ታሪካቸውን ራሱ እንኳን ጉግል አድርገህ እንኳን የማታገኘው ነው ከራሳቸው ከሰዎች። ሰዎቹ ደግሞ ሲሰሩ ነው የኖሩት እንጂ ታሪክ እንኳን አያስቀምጡም። እና ያ ደግሞ ሌላው ፈታኝ። እነዚህ ናቸው ትልቆቹ ፈታኞቻችን።
የወጡ የገቡ ዘርፎች አሉ ይመስለኛል። እስቲ አስታውሰኝ፣ ባለፈው አመት እነዚህ ነበሩ፣ ዘንድሮ እነዚህን አስወጣ እነዚህን አስገባ።
ባለፈው አመት ከነበረው ስፖርት ነው ዘንድሮ የሌለው። ለኢትዮጵያ በጎ የሰሩ የውጭ አገር ዜጎች የሚል ተካቷል። ምክንያቱም ከኢትዮጵያውያን በላይ አንዳንድ ጊዜ ለኢትዮጵያ የሰሩ ብዙ የውጭ አገር ዜጎች አሉና እነሱ ተካተዋል። ሌላው እንዳለ ነው።
ዘንድሮ ስንት ተደረሰ ማለት ነው ዘርፉ?
11 ዘርፎች ናቸው።
ለምሳሌ ከረጅም አመታት በፊት ብዙ አመት የሰሩ ሰውና በቅርብ የተቀላቀሉ በአንድ ዘርፍ ውስጥ አብረው ውጭ ሆነው ይቀርባሉ ለማለት ፈልጌ ነው።
ለእኛ ትልቁ ነገር ከዚህ በፊት እንደነገርኩ አስተዋጽኦአቸው ነው። በነገር አንድ ሰው 50 አመት ሊሰራ ይችላል። ያመጣው አስተዋጽኦ ግን 5 አመት በሰራው ሰው ሊበለጥ ይችላል። ከዚህ በፊትም አይተናቸው በጣም አንገፋ ሰዎች ወጣት በሆኑ ተበልጠው አይተናቸው። ለምን አስተዋጽኦው ነው። አንዳንድ ጊዜ እኮ አጋጣሚ ፈጥሮልህ አንድ ቦታ ላይ ረጅም አመት ልትቆይ ትችላለህ። በመንግስት ኃላፊነት እኮ 30 አመት ልትቆይ ትችላለህ እኮ። ያ ማለት አንጋፋ ነህ ማለት አይደለም። ምናልባትም በሶስት አመት ውስጥ ትልቅ ለውጥ ያመጡ ሰዎች ግን ልታገኝ ትችላለህ። ውልና ማስረጃ ለኢትዮጵያ ውስጥ የቀየረው ሰውዬ እኮ በተወሰነ አመት 3-4 ወር ይፈጅ የነበረው መስሪያ ቤት ነው በ30 ደቂቃ እንዲሆን ያደረገው። እሱ በአንድ አመት የሰራው ስራ እኮ 30 አመት ድርጅቱን ከመራው ሰው የበለጠ ነው። አሁን ሁለቱን የምታወዳድረው በአስተዋጽኦአቸው ነው፣ በተሰጠው አስተዋጽኦ እድል
ነው እንጂ በኖሩበት ዘመን አለ የኖሩበት ዘመን ለሰው ስራው መግለጫ
አለፉት ለት ሽልማት ወቅቶች ያነሳውን ጥያቄ ላንሳ ለመጨረሻ ጊዜ የመጨረሻ ጥያቄ ላርገው ማለት ነው ተቋማዊ ቅርጽ እንዲይዝ ጥረት ያደረገን ነው በለሃይ ነበር ምን ላይ ትገኛላችሁ
ያገሪቱ ህግ እንዲህ አይነት ነገሮችን ለማስተናገድ ያለው በር በጣም ጠባብ እንደውም እኛ ወደ ህጉንም እዩ መወተወት ጀምረናል እነዚህን ቅርጽ የሚያካትት ነገር መኖር አለበት ወደሚለው ነገር ነው እንጂ ሊያካትት የሚችል የለም
በጣም ማሰገነው ዲያቆን ዳንኤል ክብረት እንኳን ደስ አለ
እግዚአብሔር ይመስገን